የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምን አመሻችሁ። የዛሬ ረቡዕ ህዳር 26 2011 ዓ.ም ምረት ምሽት ዝግጅታችንን እናስተዋውቃችሁ። የዩናይትድ ስቴትስ 41ኛው ፕሬዝዳንት ጆርጅ አርበርት ዋከር ቡሽ አስክሬን ሽኝት ስነ ስርዓት በመካሄድ ላይ ይገኛል።
Decorated aviator, congressman, ambassador to the United Nations.
ባለሙያ አብራሪ፣ የህዝብ እንደራሴ፣ በመንግስታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዲሬክተር፣ የስምንት ዓመታት ምክትል ፕሬዝዳንት፣ ጠቅላይ አዛዣች፣ በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ኅብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባህረ ሰላጤን በመከላከል ህግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን።
የህግ መወሰኛ ምክር ቤቱ ሰብሳቢ ሚች መኮኔል ናቸው። ሙሉ ዘገባውን ይዘናል። የዘገየው የድሬዳዋ የሚጠጣ ውሃ አገልግሎት ፕሮጀክት በቅርቡ ይጠናቀቃል ተብሏል።
በጣም ይበዛ ከሶስት ሳምንት ባልበለጠ ሁለት ሳምንት ከሶስት ሳምንት ባለው ጊዜ ውስጥ ያንስ የውሃ ችግሩን በሙሉ ይፈታል ብለን ነው የምናስ
የከተማይቱ የውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙዜ ናቸው። በሙሉ ዘገባ እንመለስበታለን። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዜናዎቻችን በድጋሚ ተመልሰን መተናል። ለዜናዎቹ ጽዮን ግርማ ነኝ። አምስት በህይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዝዳንቶች ባለፈው አርብ በ94 ዓመታቸው ከዚህ ዓመት በሞት ለተለዩት ለ41ኛው ፕሬዝዳንት ጆርጅ ሄርበርት ዋከር ቡሽ በዛሬው የሽኝትና የስነ ስርዓት ፕሮግራም ላይ መገኘታቸው ተገለጸ። የቀድሞቹ ፕሬዝዳንቶች ጂሚ ካርተር፣ ቢል ክሊንተን እና ባራክ ኦባማ ከዩናይትድ ስቴትሱ ጠቅላይ ጦር አዛዥ ፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን ካቴድራል የተገኙ ሲሆን በዚያም የሟቹ ፕሬዝዳንት ልጅና 43ኛው ፕሬዝዳንት ጆርጅ ደብሊው ቡሽ የአባታቸውን የህይወት ታሪክ ያቀርባሉ ተብሏል። በዚሁ የመንግስታዊ የስንብት ፕሮግራም ላይ ንግግር ከሚያደርጉት መካከል የቀድሞ የካናዳ ጠቅላይ ሚኒስትር ብራያን እና ሴናተር አላን እንዲሁም የቡሽ ታሪክ ጸሐፊ ይገኙበታልም ተብሎ ይጠበቃል። የዩናይትድ ስቴትስ ከ28 ዓመት በፊት የዘጋችው ኤምባሲዋን ዳግም መቋድሾ ላይ መክፈቷን አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት የኤምባሲውን በመቋድሾ መከፈት አስመልክቶ በሰጠው መግለጫ ውሳኔው በሀገሪቱ የጸጥታ፣ የዴሞክራሲና የምጣኔ ሀብት መሻሻል ላይ ጉልህ ሚና እንደሚጫወት ጠቅሷል። በመቋድሾ ለተከፈተው የኤምባሲውም አምባሳደር ዶናልድ ያማማቶ መሾማቸውን የውጭ ጉዳይ ሚኒስቴር መስሪያ ቤት በድረገጹ ላይ አውጥቷል። በተጨማሪም ሀገሪቱ የተሻሻለ የመጣው የጸጥታ ሁኔታ ለኤምባሲው መከፈት ምክንያት እንደሆነ ከተነሱት ጉዳዮች መካከልም ዋነኛው ነው ተብሏል። አሜሪካ በሶማሊያ የሚገኘውን ኤምባሲዋን የዘጋችው በአውሮፓውያኑ አቆጣጠር በ1991 ዓ.ም ከተቀሰቀሰው የእርስ በርስ ግጭት በኋላ እንደነበርም አይዘነጋም። ዩናይትድ ስቴትስ የጦር መሳሪያ ስምምነትን ጥሳ ኒውክሌር ሚሳይል የምትገነባ ከሆነም ሩሲያም ታደርገዋለች ሲሉ ፕሬዚዳንት ቭላድሚር ፑቲን በዛሬው ዕለት መናገራቸው ተሰማ። ፑቲን ይህን ያስታወቁት ለሩሲያው መንግስታዊ የዜና አውታሮች በሰጡት ቃል ሲሆን የዩናይትድ ስቴትስም ከስምምነቱ መውጣት ማለት በዋሽንግተን ጦር መሳሪያዎቹን ለማነጽ መወሰኗን ያመለክታል ሲሉ ሞስኮም ተመሳሳዩን አድርጋለች ብለዋል። አምነስቲ ኢንተርናሽናል አዲስ ይፋ ባደረገው ሪፖርቱ መሰረት ኢራን ከ40 አመታት በፊት ቢያንስ 5000 የፖለቲካ እስረኞችን በድብቅ የገደለች በመሆኗ በሰብአዊ ፍጥሯን ላይ ወንጀል ፈጽማለች፣ ይህም የተባበሩት መንግስታት ድርጅት ሊመረምረው ይገባል ብሏል። አድማጮች፣ ለሰዓቱ ያዝናቸው አጠራጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያውን ዘገባችንን እናልፈው። አምስት በህይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዝዳንቶች ባለፈው አርብ በ94 ዓመታቸው ከዚህ ዓለም በሞት በተለዩት በ41ኛው ፕሬዝዳንት በጆርጅ ሀርበርት ዋከር ቡሽ በዛሬው የሽኝትና የስንብት ስነ ስርዓት ላይ መገኘታቸው ተገልጿል። የቀድሞቹ ፕሬዝዳንቶች ጂሚ ካርተር፣ ቢል ክሊንተን እና ባራክ ኦባማ ከዩናይትድ ስቴትሱ ጠቅላይ ጦር አዛዥ ፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን ካቴድራል የተገኙ ሲሆን በዚያም የሟቹ ፕሬዝዳንት ልጅና 43ኛው ፕሬዝዳንት ጆርጅ ቡሽ የአባታቸውን የህይወት ታሪክ ያቀርባሉ። በዚሁ መንግስታዊ የስንብት ፕሮግራም መካከል የቀድሞ የካናዳ ጠቅላይ ሚኒስትር ብራያን ሞልኒ ንግግር አድርገዋል። ሴናተር አላን ሲምሰን እና የቡሽ ታሪክ ጸሐፊም እንዲሁ ንግግር አድርገዋል። የጀርመኗ ቻንስለር አንጌላ ማርከል፣ የእንግሊዙ ልዑል ቻርለስ፣ የዮርዳኖሱ ንጉስ አብዱላህ እና የፖላንዱ ፕሬዝዳንት አንድሬዥ ዱና በዛሬው የአሸኛኘት ስነ ስርዓት ላይ ተገኝተዋል። የፕሬዝዳንት ቡሽ አስክሬን ዛሬውኑ ወደ ቴክሳስ ይጓዝና በዚያም ተጨማሪ የሽኝት ፕሮግራም ተደርጎ ነገ ሐሙስ በቴክሳስ በሚገኘው ኤኤንዲኤም ዩኒቨርሲቲ ውስጥ በሚገኘው ፕሬዝዳንታዊ ቤተ መጻሕፍት መቃብር ዘላለማዊ እረፍት ያደርጋል። ሰለሞን አባተ የሽኝት ስነ ስርዓቱን በተመለከተ ያዘጋጀው ዘገባ አለ።
የፕሬዚደንት ጆርጅ ሄርበርት ዋከር ቡሽ አስክሬን ለብሔራዊው ሽኝት ከቴክሳስ አየር መደብ ሲነሳ የተሰጣቸው የክብር ዘብ ሰላምታና ሰልፍ በመድፍ ተኩሶች፣ በጦር ኃይሉ ዝማሪዎች፣ በባንዲራ አጀብ የከበደና የከበረ ነበር። ከሂውስተን ቴክሳስ ተነስተው ዋሽንግተን ዲሲ ሲገቡ ልጃቸው 43ኛው ፕሬዚደንት ጆርጅ ዋከር ቡሽ፣ የትልቁ ቡሽ፣ ሌሎች ልጆቻቸው ከነ ባለቤቶቻቸው፣ የልጆቻቸው ልጆችና የእነርሱም ልጆች ነበሩ አጅበው የደረሱት። ቋጠሮው ትልቅየው ጆርጅና በቅርቡ ያረፉት ባለቤታቸው ባርባራ ቡሽ የሆነው ቤተሰብ በእውኑ ሰፊ ነው። አጀቡ የአንድ ቤተሰብ አይመስልም። የፕሬዚደንት ቡሽ አስከሬን የተወካዮች ምክር ቤቱ ወይም ካፒቶል እልፍኝ እንደደረሰም ምክትል ፕሬዚደንት ማይክ ፔንስ የሚስተር ቡሽን የሕይወት ዘመን የመንግሥትና የሕዝብ አገልግሎት አስበዋል።
የእርሳቸው አርአያነት ዘወትር አነቃቂ ነው። የሙሉ ሕይወታቸው አገልግሎትም በአሜሪካውያን ሁሉ ልብ ውስጥ ለዘላለም ተቀርጾ ይኖራል።
የሚስተር ቡሽ አስከሬን ዋሽንግተን ዲሲ ሲገባ እንዳሸኛኘቱ ሁሉ በመድፍ ተኩሶች በሰልፍም የታጀበ ነበር። ውቢት አሜሪካ፣ አሜሪካ ዘ ቢዩቲፉል ተዘምሮላቸዋል። ጆርጅ ሄርበርት ዋከር ቡሽ በጉብዝና ወራት በውትድርና ባገለገለበት በሁለተኛው የዓለም ጦርነት ወቅትም የተዋጊ ጄት አብራሪና የግንባር ተሰላፊ ሆኖ በተፋለመበት በዩናይትድ ስቴትስ የባህር ኃይል የአካደሚው የዝማሬ ቡድን በሮቱንዳው ወይም በእልፍኙ ከፍ ያለ ጣሪያ ስር ተስተጋብቷል። ያኔ በጦርነቱ ውስጥ ወታደሩ ቡሽ ያበረራት የነበረች ጄት በጃፓን ኃይሎች ተመታ ከወደቀች በኋላ ከፍ ያለ ክብር የበረራ ኒሻን ስለ ጀግንነቱ ተጎናጽፏል። ሚስተር ቡሽ በ1982 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር መሆኑ ነው የተካሄደውን ፕሬዝደንታዊ ምርጫ ከማሸነፋቸው በፊት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር፣ በቻይና የሀገራቸው ልዑክ፣ የማዕከላዊው የስለላ ተቋም ሲአይኤ ዳይሬክተር ሆነው አገልግለዋል። ከእርሳቸው የቀደሙት ሪፐብሊካን ፕሬዚደንት ሮናልድ ሬጋን ምክትል ፕሬዚደንትም ሊሆኑ ከመቀናጀታቸው በፊት ለሁለት የምርጫ ዘመናት እያሸነፉ በተወካዮች ምክር ቤቱ የሕዝብ እንደራሴ ሆነዋል። ኤቢሲ ዲስ ዊክ ለሚባለው የቴሌቪዥን ፕሮግራም ሰሞኑን የተናገሩት በእርሳቸው የፕሬዚደንትነት ዘመን የዩናይትድ ስቴትስ ጦር ኃይሎች ጠቅላይ ኤታ ማዦር ሹም የነበሩት ኮሊን ፓውል ስለ ቡሽ እንዲህ አሉ።
ሀገር ወዳድ አርበኛ ነበሩ። ያንን በጦርነት ውስጥ አሳይተዋል። ያንን በሰላሙም ጊዜ አሳይተዋል።
የፕሬዚደንት ቡሽ የሥልጣን ዘመን በምዕራብና በምሥራቁ ዓለማት መካከል ተጋግሎ የኖረው ቀዝቃዛ ጦርነት ሶቪየት ኅብረት በ1983 ዓ ም ስትፈርስ ፍጻሜ ያገኘበት ነበር። ሚስተር ቡሽ የጀርመን መልሶ መዋሃድ ሂደትና ቁጨቱም እማኝ ነበሩ። ቻንስለር አንጌላ መርከል እንዲህ ሲሉ አገነኗቸው።
እርሳቸው የጀርመን ውህደት አባት ወይም ከአባቶች አንዱ ናቸው። መቼም አንዘነጋቸውም።
ሚስተር ጄምስ ቤከር የፕሬዚደንት ቡሽ የውጭ ጉዳይ ሚኒስትር ነበሩ። ቀዝቃዛው ጦርነት ኮሽ ሳይል ተፈራግጦ እንዲሞት እንዲጠፋ አደረጉት ብለዋል።
The new foreign policy, he understood it. He managed the end of the Cold War peacefully. It ended with a
whimper. የውጭ ፖለቲካው ቁ ነበር ይገባቸውም ነበር። ቀዝቃዛው ጦርነት በሰላም እንዲፈጸምም አስቻሉ።
ኮሽ ሳይል ብዙ አከናውነዋል። ሁሉንም የሰሩት ደግሞ በከፍተኛ ክህሎት ነበር ብለዋል ቤከር ማኝነታቸውን ሲቀጥሉ። ሳዳም ሁሴን ጎረቤታቸውን ኩዌትን የወረሩ ጊዜ ፕሬዚደንት ቡሽ በኢራቅ ኃይሎች የተያዘችውን ሀገር ነጻ ያወጣ ዓለም አቀፍ ህብረት ፈጥረው መርተዋል።
Saddam Hussein started this cruel war against Kuwait. Tonight the battle has been joined.
የዛሬ 5 ወር ሳዳም ሁሴን ይህንን ጦርነት ኩዌት ላይ ከፈተ። በዚህ ምሽት እኛም ወደ ውጊያው ገብተናል።
41ኛው የአሜሪካ ፕሬዚደንት በኢራቅ ኃይሎች ላይ ጦር በከፈቱበት ምሽት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት። ዘመቻ የበረሃ ማዕበል በድል ሲጠናቀቅ ኩዌት ከኃይለኛው ከግዙፉ ከወራሪው የባግዳድ እፍኝ ነጻ ወጣች። ይሁን እንጂ ፕሬዚደንት ቡሽ ሳዳም ሁሴንን ከመንበራቸው ወደ ማስወገድ አልዘለቁም። ጦራቸውን መለሱ። ስለዚያ ውሳኔያቸው ብዙዎች ወቀሷቸው። ያንን ሥራ የሰሩት ከሁለት የምርጫ ዘመናት በኋላ ቢሮአቸውንና በትራቸውን የተቆናጠጡት የበኩር ልጃቸው 43ኛው ፕሬዚደንት ጆርጅ ዋከር ቡሽ ናቸው። ትልቁ ቡሽ በኩዌቱ ጦርነት ስለተቀዳጁት ድል ብዙ ሙገሳ ቢጎርፍላቸውም ሀገራቸው እየተንሸራተተች የገባችበት የምጣኔ ሀብት ዝቅጠት ግን ተቀባይነታቸውን አኮሰሰባቸው። ምረጡኝ ያሉ ሰሞን ግብር አልጨምርም ብለው ነበር። ድህነቱ ሰቅዞ ሲይዛቸው ጊዜ ካዝናቸውን ጥቂት ሞላ ለማድረግ የነበራቸው ብቸኛ መሳሪያ ታክስ ነበርና ግብር ጨምረው ቃላቸውን ያጠፉ ቀን በራሳቸው ፓርቲ ውስጥም ወዳጆቻቸው ሁሉ ገሸሽ አሉ። በመጀመሪያው የስልጣናቸው ዘመን ማብቂያ ላይ ታዲያ ለሁለተኛው ዘመን የመቀጠላቸው ተስፋ ተወለገ ጠፋም። ቤተ መንግስቱንም በትረ መራሄ መንግስቱንም ለመጪው ተስፈኛ የማስረከባቸው ነገር ርግጥ ሆነ። ወጣቱ ትንታግ ቢል ክሊንተን ከአርካንሳ ተነሱና በ1988 ዓመተ ምህረት በተካሄደው ምርጫ ጣሏቸው። ዘመናቸው አልቆ ቢሮውን ጠራርገው ሲወጡ ታዲያ እዚያች የሞላላው ቢሮ ፕሬዝዳንታዊ ጠረጴዛ ላይ አንዳች ብጣሽ ወረቀት ከበዛ ቁም ነገር ጋር ጥለወጡ። 42ኛው ፕሬዝዳንት ለመጀመሪያ ቀን ስራቸው የገቡ ቀን አገኙት። እንዲህ ተል ነበር።
እንግዲህ የርሶ ስኬት የሀገራችን ስኬት ነው። እጅግ በብርቱ ጽናት እደግፈውታለሁ።
ስለ ጆርጅ ኸርበርት ዋከር ቡሽ ሰብእናና ማንነት ሚሊዮን ሸክም የተናገሩ ጥቂት ቃላት ነበሩ። ዛሬን የጆርጅ ቡሽ አስከሬን በክብር እየተሸኘ ነው። የሕግ መወሰኛ ምክር ቤቱ የአብላጫ መሪ ሚች መኮነል በተወካዮች ምክር ቤቱ ውስጥ በተገኘው ሐዘንተኛ ፊት ቆመው ስለ ፕሬዚደንት ቡሽ እንዲህ ብለዋል።
Decorated aviator, congressman, ambassador to the United Nations.
ባለሙያ አብራሪ፣ የሕዝብ እንደራሴ፣ በመንግስታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዳይሬክተር፣ የ8 ዓመታት ምክትል ፕሬዚዳንት፣ ጠቅላይ አዛዣችን፣ በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ህብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባህር ሰላጤን በመከላከል ህግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን።
ተሰናባቹ የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን የጆርጅ ቡሽን ሰብእና አቻልባ ብለውታል። በፕሬዚደንት ዶናልድ ትራምፕ ስም መልእክት ያሰሙት ምክትል ፕሬዚደንት ማይክ ፔንስ ለመላው የቡሽ ቤተሰብ መጽናናትን ተመኝተዋል። ለፕሬዚደንት ቡሽ በብሔራዊው ካቴድራል የሥርዓተ ጸሎትና ግዙፍ የመሸኛ መርሃ ግብር ተይዟል። ዕለቱ የብሔራዊ ሐዘን ቀን ሆኖ ፌዴራል መንግሥቱም ዝግ ሆኖ ይውላል። በድፍን ዩናይትድ ስቴትስ የጆርጅ ኸርበርት ዋከር ቡሽ አስከሬን ወደ ቴክሳስዋ ሂውስተን ይሸኝና ነገ ሐሙስ ኮሌጅ ስቴሽን በሚገኘው የቡሽ ፕሬዝዳንታዊ ቤተ መስካረት እስከ ወዲያኛው ያርፋል።
ሰለሞንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በድሬዳዋ ከተማ ከሰባት ዓመታት በፊት የተጀመረው የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ የውሃ አገልግሎት ችግር መኖሩን ነዋሪዎች እየገለጹ ነው። በድሬዳዋ ከተማ የተለያዩ መኖሪያ ሰፈሮች የውሃ መቆራረጥ፣ የንጹህ መጠጥ ውሃ አለመኖር፣ ለቅናት የውሃ መጥፋትና በፈረቃ የማግኘት ችግር እንዳለም ነዋሪዎቹ ለአሜሪካ ድምጽ ተናግረዋል። የከተማው የውሃና ፍሳሽ ባለስልጣን አቶ መሐመድ ሙሴ ይህ የውሃ ችግር በጣም ረጅም ዓመት ማስቆጠሩን ይቀበሉታል። ከ13 ዓመት በፊትም ያለውን ችግር ታውቆ በ800 ሚሊዮን ብር የሚሰራ ፕሮጀክት መነደፉንም ይናገራሉ። ድሬዳዋ የከርሰ ምድር ውሃ ተፈጥሯዊ ሀብት እንዳላትም የሚገልጹት ኃላፊው፣ ነገር ግን የውሃ ጉድጓድ ማጠራቀሚያ የማስተላለፊያ ቱቦች ማርጀት ችግሩን የከፋ እንዳደረገው ይገልጻሉ። በመጨረሻም የታቀደውን ፕሮጀክት ገንዘብ ለማግኘት ረጅሙን ጊዜ ፈጅቶ በ32 ሚሊዮን ብር መጀመሩንም ይናገራሉ። ፕሮጀክቱን በቅርበት የሚያውቁት እንደነገሩን ከሆነ ይህ ፕሮጀክት ከተጀመረ ረጅም ጊዜ ማስቆጠሩንና ነገር ግን በሶስት ዓመት ውስጥ ይጠናቀቃል ተብሎ ያልተጠናቀቀው በአሰራር ችግር ምክንያት ነው ይላሉ። ከመሬት ውስጥ ውሃውን የማውጣትና ውሃውን የመግፋት ኃይል የሚሰራው ከኤሌክትሪክ ኃይል ኮርፖሬሽን ወይም ከኢትዮጵያ ኤሌክትሪክ ኃይል አገልግሎት መሆኑን ገልጸው፣ ይህ ፕሮጀክት ደግሞ ለታሰበው ገንዘብ ከተከፈለና ወደ 47 ሚሊዮን ብር ከተከፈለ በኋላ ፕሮጀክቱ መጠናቀቅ እንዳልቻለም ይገልጻሉ። በአሁኑ ሰዓት የጉድጓድ ቁፋሮ ተጠናቆ የኤሌክትሪክ ኃይል አቅርቦት ተጠናቆ የውሃ ማጠራቀሚያ ቢርካ ተሰርቶ ከቢርካዎቹ የገባው ውሃ የሚያወጣው የማከፋፈያና የውሃዎቹን ስራዎች የሚሰራው የተቋራጭ ኮንትራክተር ባለመጨረሱ፣ እንደዚሁም ደግሞ አሮጌውን የማጠራቀሚያ ውሃ የሚሰራበት መንገድ እንዳልተሰራ ይገልጻሉ። ለድሬዳዋው የከተማና ውሃ ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙሴ ይህንን አንስቼላቸው ነበር። እርሳቸው የሚሉት የተለያዩ ችግሮች ነበሩ፣ አሁን ግን ልናጠናቀቅ ነው ነው።
ፕሮጀክቱ ወደ ስራ ከተገባ በኋላ የተወሰነ መዘግየቶች አሉት። ዞሮ ዞሮ ግን አሁን በጀቱ ማለት ፕሮጀክቱ በጥሩ ሁኔታ ላይ ያለበት ሁኔታ ነው ያለው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ የጉድጓድ ቁፋሮዎች፣ የቧንቧ ዝርጋታዎች እና እንደዚሁም ደግሞ ትላልቅ የውሃ ብርካዎችን የያዘ ትልቅ ፕሮጀክት ነው። አሁን ፕሮጀክቱ አልሞስት በጥሩ ሁኔታ ላይ ያለበትና በጣም ሊበዛ ከሶስት ሳምንት ባልበለጠ ጊዜ ውስጥ ሙሉ በሙሉ የሚጠናቀቅበት ግማሹም ወደ ስራ የተገባበት አሁን ድሬዳዋ ላይ ቀበሌ 09 ብለን የምንጠራው አካባቢ በዛ በኩል ያለው ፕሮጀክት ሙሉ በሙሉ ተጠናቅቆ ከነሐሴ 30 አካባቢ ጀምሮ እዛ አካባቢ ለዛ አካባቢ ማለት ነው ሙሉ ከተማው ላይ ሳይሆን እዛ አካባቢ ላይ አሁን ሙሉ በሙሉ አገልግሎት እየሰጠን ያለ ነው። ከዛ ውጭ ደግሞ 02 እና ጎሮ ቦረን ብለን የምንጠራቸው አካባቢዎች ላይ እንደዚህ የውሃ ችግር በጣም ያለበት ነው። እሱ የሙከራ ስርጭት ጀምረናል። ሰሞኑን እየሞካከርን ያለ ነው የህብረተሰቡ ጋር እስካሁን ሙሉ በሙሉ አልደረሰም። ይህም በዚህ ሳምንት ውስጥ ሙሉ በሙሉ አገልግሎት መስጠት ውስጥ ይገባል ብለን ነው የምናስበው። ቀሪው ሰፊው የከተማ ክልል ይኖራል። በተለይም ችግሮቹ በጣም የሚባባስባቸው 05፣ 06፣ 08፣ 07 ብለን የምንጠራቸው አካባቢዎች ናቸው በዋናነት የችግሩ አሁን ባለበት ሁኔታ ችግር ያለበት። እነኛም የተወሰኑ ከኛው ጋር የሚያዝ ከዚህ ከወሰን ማስከበር ጋር ተያይዞ ያልፈታናቸው ነገሮች በመኖሯቸው ነው እነሱ ወደ ስራ ያላስገባ ናቸው። እሱም በጣም ሊበዛ ከሶስት ሳምንት ባልበለጠ ከሁለት ሳምንት እስከ ሶስት ሳምንት ባለው ጊዜ ውስጥ ቢያንስ የውሃ ችግሩን ሙሉ በሙሉ ይፈታል ብለን ነው የምናስበው። ምክንያቱም የሚቀረው ነገር እጅግ በጣም ውስን ከመሆኑ ጋር ተያይዞ እነሱን ፈተን አሁን ያለውን ችግር ሙሉ በሙሉ የሚቻልበት ሁኔታ ነው ያለው።
ያገኘነው መረጃ ጠቅሼ ለአቶ መሐመድ አንስቼላቸው ነበር። መብራት ኃይል በሰዓቱ አገልግሎቱን ባለማቅረቡ ምክንያት የአገልግሎት መዘግየት አለ በሚል
የነሱ አጠቃቀም አሁን ባለበት ሁኔታ ጥሩ ነው። ኦልሬዲ እየሰሩትም እየጨረሱትም ስለሆነ እስካሁን በነበረው በተለይም አጠናቀን ወደ ስራ ባስገባናቸው ቅድም ቶሜ ሳይት ብለን ነው የምንጠራው ስንጠራ በ09 አካባቢ አገልግሎት እየሰጠ ያለው ወደ ነሐሴ 30 አካባቢ ጀምሮ ወደ ስራ ያስገባነው አካባቢ ላይ እንደ ችግር ይነሳ ነበር መብራት ካሁን በፊት። አሁን ያው ኢነርጃይዝ ባይደረግም እየሰሩት ነው። ብዙ ነገሮች እቃዎቹን ሳይት ላይ አንጥቶ እየገጠሙት ስለሆነ እንደ ችግር አሁን ለዛ ነው ያላነሳሁት። ካሁን በፊት ችግር ሆኖ ነበረ። አሁን ግን ሞሮፍ የእነሱ እየተፈታ ያለበት ሁኔታ ነው ያለውና
የውስጥ አዋቂዎች የፕሮጀክቱን የሚያቆጥ ሰዎች እንደነገሩን ከሆነ ግን ፕሮጀክቱ 40% የሚሆነው ተጠናቆ ነገር ግን የመብራት ኃይል አገልግሎት ባለመኖሩ ምክንያት በወር በሚሊዮን የሚቆጠር ገንዘብ ለጄኔሬተር ማገልግሎት ማዋያ ለነዳጅ ይወጣል የሚል ነው። ይሄንኑ ጠይቄያቸዋለሁ ሐላፊውን።
ካምወጪ ስናወጣ ነበርው በአንዱ ሳይት ላይ ስለነበረ ሜቢ እሱ የአጠቃላይ ፕሮጀክቱን 40% ወይስ 30% ብቻ ስለሆነ አሁን ያክሽከባቢ የዛን ካውሰር ነው ሜቢ ጎር እስከ 1 ሚሊዮን እንዲሆን ይችላል ስፖንስ እናወጣ የነበረው።
ለምን ያህል ጊዜ አወጣችሁ?
ከነሐሴ 30 አካባቢ ማለት ነሐሴ አካባቢ ጀምሮ እስካሁን ባለው ነው በዛኛው ሳይት ላይ የነበረው። ሞሮፍ ግን አሁን ተስፋ አለ በነሱ በኩል ጥሩ ነገር እንቅስቃሴ ስላለ ሜቢ ትልቁ ሳይት ብለን እንጠራው አሁን በሙከራ ደረጃ እየሰራ ነው ያለነው ስለሆነ በእኛው በአንደኛው በኩል ወደ 5 ጉድጓድ ጫን ያለው እና አንድ የመግቢያ ጣቢያ ነው ያለው። ቀሪው ነው በጣም ሰፊው ወደ 9 ጉድጓድ 3 የመግቢያ ጣቢያዎች ያሉ ትላልቅ ባንኮች ያሉበት ስለሆነ ያ ወደ ስራ ከተገባ ለብቻው እሱ ከሁለት ሚሊዮን እስከ 3 ሚሊዮን አካባቢ ብቻ ሊያስፈልግ ይችላል። እነሱም በሙከራ ደረጃ ብቻ ነው በጀኔሬተር እየተጠቀምን ያለ ነው በሙሉ አቅም ወደ ስራ ሳይገባ እሱ እስከዛ ድረስ ግን መብራት ያልቃል ብለን ስለምናስበው ብዙ ችግር ላይ ሆኖ ይችላል።
ስለዚህ በአጠቃላይ እርስዎ የሚሉኝ አሁን የድሬዳዋ ከተማ ህዝብ የውሃ ችግር በሶስት ሳምንት ውስጥ ይፈታል ነው? በጣም አመሰግናለሁ። ይሄንኑ ለአድማጮቻችን አስተላልፋለሁ። ከሶስት ሳምንት በኋላ ደግሞ ነዋሪዎቹን ደውዬ አነጋግሬ መልሼ ደርሶ ጋር መምጣት አይቀርም። ስለዚህ ከሶስት ሳምንት በኋላ የውሃ ችግር ካልተፈታ እርሶን ነው መልሰንም ጠይቀው። የ46 ሚሊዮን ብር ስራ ለማከናወን የአገልግሎት ክፍያ የተፈጸመለት የኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ዲስትሪክት ኃላፊ አቶ አስማማው አለማየሁ በበኩላቸው በተያዘው የጊዜ ሰሌዳ መሰረት እየሰሩ እንደሆነና በሶስት ቀን ጊዜ ውስጥ እንደሚያጠናቀቁ ነግረውናል። ወደ ተከታዩ ዘገባችን እናልፋለን። አድማጮች፣ ለዛሬ ምሽት ፕሮግራማችን የሙዚቃ አቀናባሪ የግጥም ደራሲ ጊልዶ ካሳን ይዘንላችኋል። አብዛኞቹ የጊልዶ ቅንብሮች የወላይታ ባህላዊ የሙዚቃ ምት ላይ የተመሰረቱ ናቸው። በተወሰኑት ላይ የፈጠረው አዲስ የሙዚቃ ምት በፈጠራ ባለቤትነት ስሙ እንዲመዘገብ ከኢትዮጵያ ቱሪዝም ቢሮ እንደቀለበለት ነግሮናል። መስታወት አራጋው ወጣቱን የሙዚቃ አቀናባሪ አነጋግራ የሚከተለውን ዘገባ አጠናቅራለች።
አስረኛ ክፍል እንዳጠናቀቅኩ ነው አዲስ አበባ የመጣሁት 2004 ላይ ማለት ነው። ከወላይታ ሶዶ ወደ አዲስ አበባ መጣሁ። ወንድሜ ጋር መጥቼ ቀጥታ ስቱዲዮ እሱ ጋር እያየሁ ነበር። የተወሰነ ጊዜ እውቅናም ስምምን እስክታገኝ ድረስ ያው ወቶ ህዝብ ጋር እስኪደርስ ድረስ ባሉት ጊዜያት ውስጥ ትንሽ ከባድ ነበር። መጥቼ መዝሙር ስራዎችን ነበር ከቤተሰብም ኃላፊነት ተሰጥቶኝ የመጣሁት። ለዛ መስራት አልቻልኩም ነበር። ወደ ዘፈኑ ስገባ የሆነ አመት ከቆየ በኋላ ነው ወደ ስራው የገባሁት። ወጣት ልጆች ጋር የራሴን ስራዎችን ዜማዎችን በብዛት ዜማዎችን መስራት ጀመርኩ። አሪፍ ስኬት መንገድ ያመጡልኝ እነሱ ናቸው።
እንግዲህ ወደ ሙዚቃው ከተቀላቀልክ ከ2004 ዓ.ም ጀምሮ አሁን ወደ 6-7 ዓመትህ ነው ማለት ነው። አስተማሪህ ደግሞ ወንድምህ ካሙዙ ነው?
ካሙዙ አዲስ አበባ እንድመጣ ምክንያትም እሱ ነበር። ቀድሞ እዚህ እየሰራ ነበር። ካሁን ድረስ ባለው ስራ ውስጥ በጣም ትልቅ አስተዋጽኦ አድርጓል። ከዚያም ባለፈም ሁሉም ጥሩ ጥሩ ደረጃ ላይ የደረሱ ሰዎች ናበጋዝ ኤልያስ መልካም ሁሉም ያግዙናል። ከፈጣሪ ጋር እዚህ ደርሰናል።
እንግዲህ ወላይታ ሶዶ ነው ተወልደህ ያደግከው። ተጽዕኖ የፈጠረብህ ወደ ሙዚቃው እንድታደላ ያደረገህ ነገር ምንድን ነው? ድሉ ነበረ ወይ ሙዚቃ መሳሪያውንስ የማግኘት የመስራት?
ከልጅነታችን ጀምሮ ምንድነው ለሙዚቃ ልዩ ፍቅር ነበረን። ማርት ካሙዙ እና አንደኛው ዝናው ካሳ የሚባል ሌላ ተናባሪ ያለ ወንድማችን ነው። የቸርች ስራዎች ነው የሚሰራው። ትንሽ የመጨረሻ ልጅ ነን ከቤታችን እና ሙዚቃ መዝሙሮችን ወይ ገዝተን እነዛ መዝሙሮች ላይ ቅንብሮችን እንሰማ ነበር። ሁሌ መሆን የምንፈልገው አቀናባሪ ነበር፣ ሶስታችን በተለይ ማለት ነው። ከቤተሰብ ውስጥ ሙዚቃ ስለሚወድ ፋዘርን በጣም ሙዚቃ ስለሚወድ ወደ ቅንብሩ ደግሞ ለመሄድ መዝሙሮችን እንሰማ ነበር። እንግዲህ ሙዚቃን እናገኝበት ቻንስ ከበድ፣ መብራትም የለም አልነበረ በሰዓቱ። ድንጋይ በሚጎርሱ ቴፖች ነበር የምንሰማው ነበር ነው። ያ ነገሩ እኛ በጣም ከባድ ቢሆንም በሰዓቱ ካለን ፍቅር የተነሳ መሰረታችን ታላቅ ወንድማችን ጊታር ይጫወት ነበር። ያንን እያየን ቤት ውስጥ መዝሙሮች ያ ነው በደንብ ያገበን። ከዛም በመሀል ደግሞ አንድ የውጭ ቻናል ነው ወርልድ ስፔስ የሚባለ ሬዲዮ ነበር እና ያንን ሬዲዮ ቤታችን አመጣ። ያ ሬዲዮ ደግሞ አሪፍ አሪፍ ሙዚቃዎችን በጊዜ የሚወጡትን አዳዲስ ሙዚቃዎችን ያሰማን ነበር። እነዛንም እየሰማን አደግፍም ደግሞ የሙዚቃ ቸርችን ፒያኖ የማግኘት ቻንስ ትንሽ ጓደኞቻችን ጋር በመሄድ እነዛ ነገሮች አጋጣሚችን እያገኘን በጥቂቱም በጣም ለኛ አሁን ዋጋ አለው።
ያንተ ሙዚቃዎች ሲሰሙ ተመሳሳይ ሪትሞች ወይም ምቶች ነው ያሉትና ይሄ ደግሞ ምናልባት ተወልደ ካደከበት ስፍራ ጋራ ተገንኙነት አለው። ዲስ ነገር እንደፈጠርከም አንድ ቦታ ላይ ስትናገር ሰምቻለሁና ይሄስ ምንድነው ልዩነቱ? ከዚህ ቀደም ከነበሩት ምቶች የተለየው በምንድነው?
ለሁሉም ሰው እንዲሆን ለውጪም ሰው እንዲሆንም ያን ነገር ጀመርኩት። በዛት አዲስ ነገሮች መስራት ወዳለሁ። ባባ ዘፈን አለ ታሚጎ የሚባል ልጅ የሰራው ሙዚቃ እሱ ላይ አዲስ ሪትም ነበረ። እኔ ካታጎሪውንም በእኔ ስም እንዲሰጥ እና በእንተ ስም ይመስገብ ወይና ባልና ቱሪዝም ጥያቄ ነበር። በሰዓቱ ሪትሙ ትንሽ ይለያል እና ያንተ ፈጠራ ነው ይመስገብ በአንተ ስም ብለውን ነበር በሰዓቱ። ግን በሙዚቃ ህግ አሁን ስንሰራ ዲስኮ ወይ ሙዚቃ የሚባሉ ነገሮች፣ ሬጌ የሚባሉ ሁሉም ነገሮች የራሳቸው ኳንታይዜሽን አላቸው። እነዛን በተለያዩ ነገር ነው ያደረኩትና ሪትሙን ሳይለቅ ግን የሆነ እያነከሰ የሚሄድ አይነት ሪትም ነው የሰራሁት። ያንን ያ ሪትም ደግሞ ለሰውም እንቅስቃሴ የሰጠ እንቅስቃሴ ነበር። ከዛ ያ ሪትም ኢትዮ ሼክ ወይ ኢትዮ ሼክ የሚባል አይነት ስም ነው የሰጠናል። የሀገራችን አይነት የኛ ነው እንቅስቃሴ ነው። ቋንቋውም የኛ ሀገር ነው፣ ወላጅኛ ነበር። እንደዛ እንዲሆን ያደረግኩት የሆነ አዲስ ነገር ከመፍጠር ካለኝ ጉጉት ነበር።
ቋንቋ ወላይትኛ ነው ብለኸኛል። ድምፃውያኑ ደግሞ ወላይትኛ የሚያውቁ አይደሉም በአብዛኛዎቹ። አብረው የሰሩት ቁጭ ብለህ ታስጠናቸዋለህ ማለት ነው?
አዎ። ግጥሙን ስጽፍላቸው ማለት ዜማውን ስሰራው ዘፍን ዘፍኜ ነው የምሰጣቸው። ማለት በጣም እንዲረዱት ወይ ቃላቱንም ከዜማው ጋር እንዲያዋህዱት በደንብ ዘፍኜ ነው የምሰጣቸው። የጸደነትን ከሰማሽ ተናጋሪዎች እንኳን በዛ ላይ ሊት በጣም ደስ በሚል ሁኔታ ነው ያለችው እና ቋንቋን ታውቃለች እስኪሉ ድረስ ነው እንትን የሚለው እና በደንብ ቃላቱን እስከምፈልገው ደረጃ እስኪሉ ያስጠናለ። እንደምፈልገው ዜማውን ስሰራ እንደምፈልገው ያሰብኩትን ደረጃ እንዲመስል ይመጣል። ትንሽ አለፋለ። ያን ከመጣልኝ ደግሞ ወዲያውኑ ያን ስራዎችን መስመር አስይዛለሁ ማለት ነው።
የወላይትኛ ምት በጣም እየተለመደ መጥቷል። ለምንድን ነው? ምንድን ነው ምክንያቱ?
ሪትሙ እና የወላይትኛ ሪትሙ ያለበት የራሱ ቴምፖ ትንሽ ፈጠን ያለ ነው፣ ያንቀሳቅሳል። ዝም ብለህ አሁን ካፌ ውስጥ የሚተቱ ምት ናቸው። የዜማ ባህሪውም ይሰማና ያንቀሳቅሳል። ለዛም ነው በብዛት የሚሰሩት ለተለያዩ ከተለያዩ ከሙዚቃ ለምሳሌ ዲጄ ቤትም ክለብም ከሆነ የሚከፈት ከሆነ ከተለያዩ ከአፍሪካ ሙዚቃዎች ጋር ሚክስ አድርጎ የመክፈቱን ነገር አድቫንቴጅ አለ። ያም ነገር አለው እና ያንን ነገር ታሳቢ አድርገው ነው በብዛት የሚሰሩት።
አሁን ያለው የሙዚቃ ኢንዱስትሪ በምን ሁኔታ ላይ ይገኛል? ያኖራል? አንድ ሰው እሱን እየሰራ መኖር ይችላል ኢትዮጵያ ውስጥ?
በጣም ከባድ ነው መኖር። እውነት ለማውራት መኖር አሁን እውነቱን ባወራሽ ስቱዲዮም ዘፋኞችም አቅም የላቸውም፣ ከፍለው ሰርተው የመክፈልም አቅም የሌላቸው በብዛት 70% በላይ ያለ ዋጋ የሚሰሩ ስራዎች ይበዛሉ። ከእያንዳንዱ አቅጣጫ ለአርቲስቱ የሚመጣው ወጪ በጣም ብዙ ነው፣ ግን የዛን ልክ የ1%ም ላገኝ ይችላል። ምናልባት አሁን ደም ትንሽ ተስፋ ይዘ መጣ ዩቲዩብ ላይ ትንሽ ክፍያ ይኖራል በታየበት እንደዚህ የሚባሉ ነገሮች።
ከሰራሃቸው ሙዚቃዎች ውስጥ የትኛውን ልጋብዝልህ ለአድማጮቻችን?
የጸገነት ስራ ብትጋብዙ ይመስለኛል። አዲሱን ማሪያሌ የሚለውን
የዛሬ ፕሮግራማችን እንግዲህ ከዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን የሚመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋው እና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
kun radio sagale amerikati